ይህ የአሜሪካ ድምፅ ነው። ለራዲዮ በቴሌቪዥን ለዌብና ማኅበራዊ መገናኛዎች አድማጮቻችን፣ ተመልካቾቻችን እንዲሁም ተከታዮቻችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በሳተላይት ኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ በ57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 28 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ተመልካቾቻችን እንዲሁም ተከታዮቻችን እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ባለፈው ሳምንት ውስጥ ከውጊያ ቀጠናው 12 የህወሓት ከፍተኛ የጦር አመራር አባላት ተወግደዋል ሲል የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ዛሬ ማምሻውን አስታውቋል።
Today I don't have this because the news of their liberation is something that came out yesterday. We do have
ዛሬ በእነዚህ ሁለት ከተሞች የደረሰው ጥፋት ምን ያህል እንደሆነ መረጃ የለኝም። ምክንያቱም ከተሞቹ ነጻ ያወጡት ትላንት ነው። የፌደራል አካላት እነዚህን መረጃዎች ለማሰባሰብ ወደዚያው ተሰማርተዋል እና በእነዚህ ከተሞች የደረሰውን የጥፋት መጠን የተሟላ መረጃ በእጅ የለም።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ማምሻውን ለጋዜጠኞች ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። የመከላከያ ኃይሉ የህወሓት ታጣቂዎች እጃቸውን እንዲሰጡ መጠየቁን ቀጥሏል ብለዋል። በሌላ በኩል ግን የህወሓት መሪዎች አካባቢዎቹን እየለቀቁ የወጡት ቀደም ሲል በያዙት እቅድ መሠረት መሆኑን እና እቅዳቸውን ማሳካታቸውን መናገራቸውን ቀጥለዋል። በምሽቱ መጽሔት ክፍለ ጊዜ እነዚህንና ሌሎችንም ዘገባዎች ይዘናል። ክቡራትና ክቡራን አድማጮች ዝግጅታችንን የዛሬ ስርጭታችንን በቀጥታ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ መከታተል ትችላላችሁ። የምሽቱ የስቱዲዮ ፕሮዲውሰራችን የፕሮግራሙ መሪ ኤልያስ አስማረ ነው። የስቱዲዮ ቴክኒሽያን ቢል አንድራዴ፣ እንደዚሁም ለድምፅና ለምስል ቅንብር ራብ ማክሊን በስቱዲዮ መሳሪያዎች ላይ ይገኛሉ። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ እንደዚሁም የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሺዎች የሚቆጠሩ የሱዳን ተቃዋሚ ሰልፈኞች በአገሪቱ መዲና ካርቱም እና በተለያዩ የአገሪቱ ክፍሎች የጥቅምቱን ወታደራዊ መፈንቅለ መንግስት በመቃወም ትናንት ሰኞ አደባባይ መውጣታቸው ተነገረ። ተቃውሟቸውን ለማሰማት ወደ ቤተ መንግስቱ አካባቢ ያመሩትን ለመበተን ፖሊስ አስለቃሽ ጋዝ መጠቀሙን ተቃዋሚዎቹ ተናግረዋል። የአሶሺየትድ ፕሬስ ዘገባ እንዳመለከተው የተቃውሞ ሰልፎቹ ከካርቱም ውጪ በከሰላ፣ በሰና እና በፖርት ሱዳን ከተሞች ተካሂደዋል። የሱዳን ወታደራዊ መንግስት እንደ አውሮፓ አቆጣጠር ጥቅምት 25 ስልጣን ገልብጦ በመውሰድ በርካታ የሽግግሩ መንግስት ባለስልጣናት ያሰረ መሆኑ ይታወቃል። እንደ አውሮፓ አቆጣጠር በሚያዝያ 2019 የቀድሞውን ፕሬዚደንት ኦማር አልበሽርን ለማስወገድ ከተደረገው ህዝባዊ አመጽ ወዲህ በሱዳን የመፈንቅለ መንግስት ሲካሄድ ለሁለተኛ ጊዜ መሆኑም በዘገባው ተገልጿል። ጀነራል አብዱልፈታ ከስልጣን አስወግደዋቸውና አስረዋቸው የነበሩትን ጠቅላይ ሚኒስትር አብዱላህ ሐምዶክን ወደ ስልጣን የመለሱ ቢሆንም የተደረገውን ድርድር ተቃዋሚዎቹ አልተቀበሉትም። ተቃዋሚ ሰልፈኞቹ ትናንት ሰኞ በያዟቸው መፈክሮች ከወታደሩ ክፍል ጋር ከእንግዲህ ምንም ድርድር አያስፈልግም፣ ምንም አይነት መቻቻልም ሆነ የስልጣን ክፍፍል አያስፈልግም የሚሉት እንደሚገኙበት ተዘግበዋል። ጋምቢያ ውስጥ ባለፈው ሳምንት ቅዳሜ በተደረገው ምርጫ በድጋሚ አሸናፊ ሆነው የተመረጡትን ፕሬዚደንት አዳማ ባሮንና የምርጫውን ውጤት በመቃወም ትናንት አደባባይ የወጡ የተፎካካሪው እጩ የኦሳያን ዳርቦ ደጋፊዎችን ፖሊስ አስለቃሽ ጋዝ በመርጨት መበተኑ ተነገረ። ከጋምቢያ ዋና ከተማ 12 ኪሎ ሜትር ወጣ ብላ በምትገኘው ባንጁል አካባቢ የሚኖሩ በመቶዎች የሚቆጠሩ ተቃዋሚዎች ወደ አደባባይ የወጡት ለፕሬዝደንታዊ ምርጫ ቀርበው የተሸነፉ ሁለት ተቃዋሚ እጩዎች ውጤቱን የማይቀበሉ መሆኑን ካሳወቁ በኋላ ነው። ፖሊስ ባወጣው መግለጫ ከምርጫ በኋላ በሚካሄድ የአመፅ እንቅስቃሴ የመቻቻል ባህላችንና ሰላማችንን አደጋ ላይ የሚጥል በመሆኑ ተቀባይነት አይኖረውም ብለዋል። ትንሿ የምዕራብ አፍሪካ አገር ጋምቢያ ለ22 ዓመት የገዟትን የቀድሞ ፕሬዚዳንቷን እንደ አውሮፓ አቆጣጠር በ2016 በተካሄደ ምርጫ ከሸኘች ወዲህ ይሄኛው የመጀመሪያው ምርጫ መሆኑ ተነግሯል። ኬንያ ናይሮቢ ውስጥ ዛሬ ማክሰኞ አንድ የኬንያ ፖሊስ ባለቤቱንና ራሱን ጨምሮ 6 ሰዎችን ተኩሶ መግደሉን የኬንያ ወንጀል ምርመራ ዳይሬክቶሬት አስታወቁ። የግድያው ምክንያት ያልተገለጸ ሲሆን ፖሊሱ ባለቤቱን ከገደለ በኋላ ወዳገኘው ሰው ሁሉ ላይ መተኮሱ ተገልጿል። በመጨረሻም የራሱን ሕይወት አጥፍቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ሩሲያ ወታደሮቿን በዩክሬን ድንበር አቅራቢያ ማከማቸቷ በሚነገርበት በዚህ ወቅት ፕሬዚደንት ባይደንና የሩሲያው ፕሬዚደንት ቭላድሚር ፑቲን ዛሬ ማክሰኞ በድረገጽ ተገናኝተው ይነጋገራሉ። ፕሬዚደንት ባይደን ሩሲያ የቀድሞ የሶቪየት ህብረት አካል የነበረችውን ትንሿ ዩክሬንን የምትወር ከሆነ ጠንካራ የምጣኔ ሀብት ማዕቀብን መጣልን ጨምሮ ሌሎች እርምጃዎችን ሊወስዱ እንደሚችሉ ያስጠነቅቀዋቸዋል ተብሎ ይጠበቃል። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ባለፈው ሰኞ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ እና የሩሲያ ግንኙነት በመጥፎ ደረጃ ላይ ይገኛል ካሉ በኋላ ለማንኛውም ክሬምሊን ፕሬዚደንት ባይደን የሚሉትን ነገር ለመስማት ተዘጋጅታለች ብለዋል። ዝርዝር ዘገባው በምሽቱ የዜና መጽሔት ይቀርባል። የባይደን አስተዳደር እንደ አውሮፓ አቆጣጠር በ2022 በሚደረገው የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ ማዕቀብ በማድረግ ከዩናይትድ ስቴትስ አትሌቶች ውጪ ማንኛውም የመንግስት ባለስልጣን እንደማይሳተፍ አስታወቀ። የዋይት ሃውስ ቃል አቀባይ ጄን ሳኪ ትናንት ለጋዜጠኞች እንዳረጋገጡት ዩናይትድ ስቴትስ ማንኛውንም የዲፕሎማት ተወካይ ወይም ባለስልጣን ወደ ቻይናው የክረምት ኦሎምፒክ ጨዋታዎች አትልክም ብለዋል። ይህ መሆኑም በቻይና ዚንጂያንግ ውስጥ የተካሄደ ባለው ዘር ማጥፋትና በሌሎች የሰብአዊ ጥቃቶች የተነሳ በመሆኑ እንደሆነ ቃል አቀባዩ ገልጸዋል። በዩናይትድ ስቴትስ ቡድን ውስጥ ያሉ አትሌቶች ሙሉ ድጋፋችን አላቸው ያሉት ጄን ሳኪ 100% ከኋላቸው ነን፣ ከዚህ ሆነን ድጋፋችንን እንገልጽላቸዋለን ብለዋል። አትሌቶቹን ሳይጨምር የዲፕሎማሲው መገለል የተወሰነው እንደ አውሮፓ አቆጣጠር በ1980 በፕሬዚደንት ጂሚ ካርተር ዘመን ሶቪየት ህብረት አፍጋኒስታንን ወራለች በሚል ዩናይትድ ስቴትስ አትሌቶቿን ከሞስኮው የበጋ ኦሎምፒክ በማገድ የፈጸመችውን ስህተት ላለመድገም መሆኑ ተገልጿል። ታሊባን ወደ ስልጣን ከመጣ በኋላ የአፍጋኒስታን ምጣኔ ሀብት እየወደቀ በመምጣቱ ከአፍጋኒስታን እየተሰደዱ ወደ ኢራን የሚገቡ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። ባለፉት 3 ወራት ብቻ ከ300,000 ሰዎች በላይ ህገወጥ በሆነ መንገድ ወደ ኢራን መግባታቸው ተዘግቧል። የኖርዌይ የስደተኞች ምክር ቤት ይፋ እንዳደረገው መረጃ ከሆነ በየቀኑ ከ4-5,000 ሰዎች አፍጋኒስታንን እየለቀቁ ወደ ኢራን ይገባሉ። ምንም እንኳ የብዙዎቹ ፍላጎት ወደ አውሮፓ መሄድ ቢሆንም በኢራን የሚቀሩ ስለሆነ እስካሁን አውሮፓን የሚያሰጋ የስደተኛ ማዕበል ከአፍጋኒስታን አለመከሰቱም ተነግሯል። አንዳንድ ዘገባዎች ግን እንደሚያመለክቱት በቱርክ በኩል አድርገው ጣሊያን ውስጥ የታዩ የአፍጋኒስታን ስደተኞች አሉ። ኢራን በየሳምንቱ ከ20-30,000 የሚሆኑ ስደተኞችን ወደ አፍጋኒስታን መልሳት ልካለች። እስካለፈው ህዳር ወር ድረስ ከ1.1 ሚሊዮን በላይ ስደተኞችን ወደ አፍጋኒስታን መልሳ ማባረሯም ተመልክቷል። ይሁን እንጂ አፍጋኖቹ በተባረሩ ቁጥር እየደጋገሙ ወደ ኢራን ተመልሰው ስለሚመጡ ኢራን ውስጥ ያሉ የአፍጋን ስደተኞች ቁጥር ከ3 ሚሊዮን በላይ መሆኑም ተነግሯል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። የተከበራችሁ አድማጮቻችን፣ ተመልካቾቻችን፣ ተከታዮቻችን ከአሜሪካ ድምፅ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ህዳር 28 2014 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ እንደዚሁም በ31 ሜትር ባንድ በ9485 ኪሎ ሄርትዝ ላይ በቀጥታ ታገኙናላችሁ። ለራዲዮ በቴሌቪዥን ተመልካቾቻችን ደግሞ የምንገኘው ኢትዮ ሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በዩቲዩብ እና ኢንስታግራም ላይም ልታገኙ ትችላላችሁ ዝግጅቶቻችንን። በሚቀጥሉት ጥቂት ሳምንታት ውስጥ 1 ሚሊዮን የሚሆኑ ትውልድ ኢትዮጵያን የማመላለስ ሐሳብ የያዘው የኢትዮጵያ አየር መንገድ የዋጋ ቅናሽ ማድረጉን አስታውቀዋል።
እኛ አሁን በዚህ ጊዜ የምንጠብቀው ከፍተኛ ከቁጥሩ አንጻር በርካታ ኢትዮጵያኖች ትውልድ ኢትዮጵያኖች ከፍተኛ የስልክ ጥሪ አይተናል። ይህንን እንግዲህ በሰሞኑን ወደ ምዝገባ ይለወጣል ብለን እንጠብቃለን።
በሰሜን ኢትዮጵያ የኢትዮጵያ አየር መንገድ ቢሮ ዳይሬክተር አቶ ንጉሱ ወርቁን ነው የሰማችሁት። ማብራሪያ ሰጥተውናል። በዚህ ምሽት በንግድና ምጣኔ ሀብት ክፍለ ጊዜ ሰፋ ላለ መግለጫ ይመለሳሉ። አሁን የምሽቱን የኢትዮጵያንና ዓለም አቀፍ ዜናዎች ወደምንተነትንበት የመጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ አብይ ርዕስ እንስማ። በጦርነቱ ቀጠና ውስጥ ባለፈው ሳምንት 12 የህወሓት ከፍተኛ የጦር መኮንኖች እንዲወገዱ ተደርጓል ሲል የኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። እንዲሁም የህወሓት ታጣቂዎች እጃቸውን እንዲሰጡ የመከላከያ ኃይሉ አሁንም ጥሪ እያስተላለፈ መሆኑንም አመልክቷል ጽህፈት ቤቱ። ይህ በእንዲህ እንዳለ በጦርነቱ ምክንያት በአማራና በአፋር ክልሎች ውስጥ ከ1.8 ሚሊዮን በላይ ቁጥር ያለው ሰው መፈናቀሉን የጽህፈት ቤቱ ኃላፊ ቢለኔ ስዩም የፕሬስ ኃላፊ ናቸው ማምሻውን ለጋዜጠኞች በሰጡት መግለጫ ተናግረዋል። በሌላ በኩል ግን የአማራን ይዘዋቸው የነበሩ የአማራና የአፋር ክልሎችን እየለቀቁ የወጡት በራሳቸው እቅድ መሰረት መሆኑንና እቅዳቸውንም ማሳካታቸውን የህወሓት መሪዎች መናገራቸውን ቀጥለዋል። መለስካቸው አማሃ በጠቅላይ ሚኒስትሩ ጽህፈት ቤት የተሰጠውን ማብራሪያ ተከታትሎ የሚከተለውን ዘግቧል።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢለኔ ስዩም ባለፉት ሁለት ሳምንታት ያህል በሀገሪቱ ጠቅላይ ሚኒስትር የተመራው የማጥቃት እርምጃ አያሌ የአማራና የአፋር አካባቢዎችን ከህወሓት ነጻ እንዳወጣ አስታውሰው፣ በተለይ ሰሞኑን የተገኙ ድሎች ቀደም ሲል 12 የህወሓት ሰራዊት ከፍተኛ መኮንኖች ከውጊያ ግንባር በኃይል መወገዳቸው ውጤት እንደሆነ አመላክተዋል።
Yesterday's feat is a strong blow to the terrorist groups that is currently in disarray. It has to be noted that a week ago,
የትላንቱ የጀግንነት ጀብድ እየተበታተነ ለሚገኘው የህወሓት ሰራዊት ከባድ ምት ነው። ይህ ከአንድ ወይም ከአንድ ሳምንት ተኩል በፊት በውጊያው ግንባር ከተከናወነው ሁኔታ ጋር የሚዛመድ ነው። በዚህ ወቅት 12 የሚሆኑ ከፍተኛ የህወሓት ወታደራዊ አመራር አባላት ከውጊያው ሜዳ እንዲገለሉ በመገደዳቸው ለዚህ የህወሓት ሽንፈት ከፍተኛ አስተዋጽኦ አድርጓል። የመከላከያና የክልል የጸጥታ ኃይሎችም አያሌ ቁጥር ያላቸውን የህወሓት ታጣቂዎችን በመማረክ ላይ ይገኛሉ። ከመንግስት ለቀረበው የእጅ ስጡ ጥሪም ምላሽ እጅግ ብዙ ቁጥር ያላቸው የህወሓት ታጣቂዎች እጅ እየሰጡ ናቸው።
የህወሓት ቃል አቀባይ አቶ ጌታቸው ረዳ ከሰዓታት በፊት ትዊት ባደረጉት ጽሑፍ ግን ይህ የእቅዳችን አንድ አካል ነው፣ ሰሜን ሸዋን፣ ኮምቦልቻንና ደሴን የለቀቅነው በእቅዳችን መሠረት ነው ብለዋል። ይህንኑ አባባል በመጥቀስ ጋዜጠኞች ላቀረቡት ጥያቄም ቢለኔ ስዩም ምላሽ ሰጥተዋል።
Nevertheless, this allegation of strategic and tactical retreats being made,
ህወሓትን ወክዬ ልናገር አልችልም። ይሁንና ይህ አሁን የህወሓት አመራር ስልታዊና ታክቲካዊ ማፈግፈግ ነው ያደረግነው እንጂ አልተሸነፍንም የሚለውን በቅርቡ አዲስ አበባን በቅርብ ርቀት ከበናል ካሉት ጋር በአንድ ሚዛን ነው የማየው። ለዚህ አባባል ምንም አይነት ክብደትን አልሰጠውም። የመከላከያ ሰራዊቱና የሁለቱ ክልሎች ኃይሎች ካለፉት ሁለት ሳምንታት ጀምሮ የተጓዙበት የድል ጎዳናና ብሔራዊውም ሆነ ክልላዊ ኃይሎች ያሏቸው ስልታዊ ዝግጅት እስከምን ደረጃ እንደደረሰ ውጤቱ በራሱ ምስክር ነው።
ትናንት ደሴን፣ ኮምቦልቻንና ባቲን የኢትዮጵያ መከላከያ ኃይልና የሁለቱ ክልሎች የጸጥታ ኃይሎች ከህወሓት ነጻ ካወጡ በኋላ ጠቅላይ ሚኒስትር አብይ አህመድ ለሰራዊቱ ያደረጉት ንግግርም ድሉ በዋዛ እንዳልተገኘ የሚገልጽ ነው።
የእኛ ወታደሮች ለማመንም ለመናገርም በሚከብድ ደረጃ ጀግንነት አላቸው። እንግዲህ እናንተ እንደምትታዘቡት ውጊያ ሲባል መታኮስ ብቻ አይደለም፣ በጣም በርካታ ኪሎ ሜትር በእግር መጓዝ መጠማት ይፈልጋል። ሳይበሉ ሳይጠጡ በእግር ቀናት የተጓዙ ነው የሁሉ አካባቢ ነጻ ያወጡት። የተገኘው ድል ለማመን ይከብዳል። በሀገር መከላከያ ሚኒስትር እጅግ ኩራት ተሰምቶናል፣ በህዝባችን ኩራት ተሰምቶናል።
ከዚሁ ጋርም ቢለኔ ስዩም በሁለቱ ክልሎች በጦርነቱ ሳቢያ የደረሰውን ሰብአዊና ቁሳዊ ጉዳት ዘርዝረዋል። በተለይም በአንዳንድ የአፋርና የአማራ ክልል ከተሞች የህወሓት ኃይሎች አድርሰዋል የተባለውን ጥፋት በምስል ጭምር አሳይተዋል። በአፋርና በአማራ ክልሎች ህወሓት ጦርነቱን ካስፋፋና ጥቃት መፈጸም ከጀመረ ወዲህ ያስከተለውን የህይወትና የንብረት ጥፋት በትክክል ማወቅ እስካሁን ባይቻልም በሁለቱ ክልሎች ብቻ ከ1.8 ሚሊዮን በላይ ህዝብ ተፈናቅለዋል ብለዋል። ይህ ሁሉ ሆኖም ግን አንዳንድ የዓለም አቀፉ ማህበረሰብ አባላት ዝምታን መርጠዋል ሲሉ ተችተዋል።
Lack of humanitarian assistance in the Tigray region are also still quiet on the hold up of 900 trucks by the TPLF.
አንዳንድ በትግራይ ክልል ሰብአዊ እርዳታ እየደረሰ እንዳልሆነ የሚናገሩ የዓለም አቀፉ ማህበረሰብ አባላት በህዋት ዛሬም ተይዘው ስለሚገኙት 900 ከባድ የጭነት መኪኖች ዝምታ መርጠዋል። እነዚህ መኪኖች ምግብና ምግብ ነክ ያልሆኑ የእርዳታ ቁሳቁሶችን ለማጓጓዝ ይረዱ የነበረ ቢሆንም እነዚህን ተሽከርካሪዎች ለመመለስ ከሌላው ወገን እምቢተኝነት እንዳለ የሚያሳዩ መረጃዎች አሉ። እንዲያም ሆኖ ህዋት እነዚህን መኪኖች ሰራዊቱን ከቦታ ወደ ቦታ ለማዘዋወርና ተሸንፎ ከመውጣባቸው ቦታዎች የዘረፉትን ሀብቶች ለማጓጓዝ እየተጠቀሙባቸው እንደሆነ እየተመለከትን ነው። በዚህም ረገድ የዓለም አቀፉ ህብረተሰብ አንዳንድ አባላት ሚዛን የጎደለው አመለካከት ያንጸባረቁ ነው። ህዋት እየፈጸመ የሚገኘውን ሰፊ የሰብአዊ መብቶች ጥሰቶች፣ የንብረት ዘረፋና ውድመቶች በተመለከተ የመረጡት ዝምታ የሚያጠያይቅ ነው።
በህዋት እስከዛሬ በአማራም ሆነ በአፋር ክልሎች ተይዘው ከቆዩ ከተሞች ደሴና ኮምቦልቻ ከፍ ያለ ቁጥር ያለው ህዝብ የሚኖርባቸው ከመሆናቸው አንጻር ከዚሁ ጋርም ተያይዞ የተዘረጋው የልማት መዋቅርና ያለው ንብረት ሰፊ መሆኑ አይጠረጠርምና እስካሁን ባለው መረጃ የደረሰው ጥፋት ግምት ምን ይመስላል የሚል ጥያቄም ከጋዜጠኛ ቀርቦላቸው ነበረ። ለቢለኔ ስዩም
Today I don't have this because the news of their liberation is something that came out yesterday. We do have people
ዛሬ በእነዚህ ሁለት ከተሞች የደረሰው ጥፋት ምን ያህል እንደሆነ መረጃ የለኝም። ምክንያቱም ከተሞቹ ነጻ ያወጡት ትላንት ነው። የፌደራል አካላት እነዚህን መረጃዎች ለማሰባሰብ ወደዚያው ተሰማርተዋል እና በእነዚህ ከተሞች የደረሰውን የጥፋት መጠን የተሟላ መረጃ በእጅ የለም። ይሁንና ህዋት በሌሎች ከተሞች እስከዛሬ ትቶ የሄደውን ጥፋት ስንመለከት በእነዚህ ከተሞች ውስጥ አድርሰውት ስለሄዱት ጥፋት ከፍተኛነት ምንም ጥርጣሬ የለኝም።
በአሁኑ ወቅት ከአንዳንድ ዓለም አቀፍ ማህበረሰብ አካላትም ሆነ በማህበራዊ ትስስር ገጾች በኢትዮጵያ መንግስት ላይ ከሚሰነዘሩ ትችቶች አንዱ በተለያዩ የሀገሪቱ ክፍሎችና በተለይ በአዲስ አበባ ከተማ አያሌ ሰዎች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ማንነታቸውን መሰረት ያደረገ እስር ይፈጸምባቸዋል የሚል ነው። በተለይ በትግራይ ተወላጆች ላይ ብርቱ ግፍ ይፈጸማል ሲሉም ይከሳሉ። ዩኤስ አሜሪካን ጨምሮ ስድስት አገሮችም ይህንን በማስመልከት ትናንት መግለጫ አውጥተው እንደነበር አይዘነጋም። ፕሬስ ሴክሬታሪ ቢለኔ ስዩም ለዚህም ምላሽ ሰጥተዋል።
There are many people under the state of emergency who have been apprehended by the security sector based on credible evidence and testimony and tips that have been given.
ከአስቸኳይ ጊዜ አዋጁ ጋር በተገናኘ የተያዙ ብዙ ሰዎች አሉ። የእስር የተካሄደው በሚታመኑ ማስረጃዎች፣ ጥቆማዎችና ምስክርነቶች በደህንነት ኃይሎች አማካኝነት ነው። የደህንነት ኃይሉም ተገቢውን ምርመራ እያደረገ እነዚህን ታሳሪዎች እየለቀቀ እንደሆነ ይታወቃል። ይህ ሂደት የሚቀጥልና የሚለዋወጥ ስለሆነ አንድ አይነት ቁጥር ልሰጥ አልችልም። የሚያዙ አሉ፣ የሚመረመሩ አሉ፣ የሚለቀቁም አሉ እና የሚሰማው ጩኸትም የጎዶሎ ሚዛኑ አንድ አካል ነው። ምክንያቱም ይህ ቅቡልነት ያለውና ህጋዊ መንግስት ነው። ይህ መንግስት በህገ መንግስት የሚገዛ መንግስት ነው። ደህንነትን ለማስጠበቅ የሚወስደው ማንኛውም እርምጃ ህጋዊነት በሚገባ ጥበቃ እንዲያገኝ ነው። እና ይህን በቀጥታ በዚህ ሂደት ጣልቃ መግባት የሀገሪቱን ሉዓላዊነት መጋፋት ነው የሚሆነው።
ቢለኔ ስዩም በሚቀጥሉት ሳምንታት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራቸው በመምጣት ስለ ኢትዮጵያ የሚነዛውን የሐሰት ትርክት በማስተባበል እንዲረዱና ከሀገራቸው ጋር አብረው እንዲቆሙም አበረታተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ እየተከታተላችሁ እየተመለከታችሁ ያላችሁት። የተከበራችሁ ተመልካቾች፣ አድማጮች፣ እንዲሁም የዌብና የማኅበራዊ መገናኛዎች ተከታዮቻችን የሰማችሁት የምሽቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የህወሓት ተዋጊዎች ገብተውባቸው በነበሩ የሰሜን ሸዋ አካባቢዎች ባሉ የጤና ተቋማት ላይ ከፍተኛ ጉዳት አድርሰዋል ሲሉ የዞኑ የጤና ባለሙያዎች እየተናገሩ ናቸው። ለዚህ ክስ ከህወሓት መሪዎች የተሰማ ምላሽ እስካሁን ድረስ ባይኖርም ቀደም ሲል ሲሰጧቸው በነበሩ ማብራሪያዎች ግን በሲቪል ተቋማት ላይ ተዋጊዎቻቸው ጉዳት እንደማያደርሱ ሲናገሩ እንደነበር ይታወሳል። ተቋማቱ ዛሬ ያሉበት ሁኔታ ቀደም ሲል ሲሰጧቸው የነበሩ አገልግሎቶችን መስጠት የሚችሉበት አቋም ላይ አይደለም ሲሉ የዞኑ ባለስልጣናት ተናግረዋል። መስፍን አራጌ ተጨማሪ አለው።
ከምዕራብ ወረዳ ቦረና አካባቢ ለአሜሪካ ድምፅ አስተያየታቸውን የሰጡት የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተነህ ደመላሽ የህወሓት ኃይሎች ገብተው በወጡባቸው ከተሞችና ቀበሌዎች በጤና ተቋማት ላይ ያደረሱት ውድመትና ዘረፋ የከፋ ነው ብለዋል።
እንግዲህ ይህ ኃይል ፍጹም ሰብአዊነት የሌለው ለምንም ነገር የማያስብ መሆኑን ማሳያ ነው በጤና ተቋሞቻችን እየደረሰ ያለው ጉዳት። ከእነዚህ ጉዳቶች ውስጥ እንግዲህ እንደ ዞን ከሚገኙት ጠላት በተቆጣጠረባቸው አካባቢዎች ባየናቸውም ቲምም ልከን እየተደረገ ባለው ዳሰሳ መሰረት የገባባቸው ጤና ተቋማቶች ከፍተኛ ጉዳት አድርሷል። ጭኖ የሚወስደውን ጭኖ ወስዷል። ከዛ በተጨማሪ መውሰድ የማይችለውን ደግሞ እዛው እንዲወድም አድርጎታል። የሕክምና መሳሪያዎችን የተለያዩ መድኃኒቶችም ጭምር በቀጣይ ጊዜ እንዳንጠቀምበት በሚያደርግ ሁኔታ ጉዳት የሄደበት ሂደት ነው ያለው። ይህን ተቋማቶቹ ፊዚካሊ ግንባታዎች ላይ በሮችን በመገንጠል ሌሎች ነገሮችን በማድረግ ከፍተኛ ጉዳት ያደረሰበት ሂደት ነው ያለው። እንደኛ
መምሪያ ኃላፊው መረጃ ከተሰበሰበባቸውና የቀጥታ ጉብኝት ከተደረገባቸው ጤና ተቋማት በለጋምቦ ወረዳ የሚገኙት የአቀስታ ሆስፒታልና የገላት የጤና ጣቢያ እንዲሁም በጃማ ወረዳ የሚገኘው የጃማ ሆስፒታል ለዝረፋና ለጉዳት ከተዳረጉት ጥቂቶቹ መሆናቸውን መምሪያ ኃላፊው ተናግረዋል።
ገነት የጤና ጣቢያ በአካልም ተገኝተን አይተነዋል። ከፍተኛ ጉዳት ደርሶበታል። በተመሳሳይ አቀስታ ሆስፒታል ቲም ገብቷል። ከፍተኛ ጉዳት ደርሶበታል። በተመሳሳይ ጃማ ሆስፒታል ላይ እንደዚሁ በአካባቢ ያሉ ባለሙያዎች፣ እንደዚህ የመንግስት አካላቶች፣ ማህበረሰቡ በጋራ ገብቶ አይቷል። ከፍተኛ ጉዳት ደርሶበታል እና አጠቃላይ የሚያሳየው ነገር ምንድን ነው? በገባባቸው አካባቢዎች ኢሰብአዊ የሆነ ድርጊት እንዳፈጸመ፣ ከዛ በተጨማሪ ደግሞ የጤና ተቋማት ላይ ከፍተኛ ጉዳት ማድረሱን ታዝበናል ባለው ሂደት።
የጃማ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ መሐመድ የሱፍ በበኩላቸው የተሟላ አገልግሎት ይሰጥ የነበረው ሆስፒታል አሁን መሰረታዊ የሚባሉ የሕክምና ተግባራትን መፈጸም በማይችልበት ደረጃ እንዲወድም ተደርጓል ሲሉ የህወሓት ኃይሎችን በድርጊቱ ይከሳሉ። በውድ ዋጋ ተገዝተው ለህዝቡ ግልጋሎት ይሰጡ የነበሩ መሳሪያዎች መዘረፋቸውንና ህይወት አድን መድኃኒቶች ከጥቅም ውጭ እንዲሆኑ መደረጋቸውን ጭምር በማውሳት
ሆስፒታላችን ከተመሰረተ 4 ዓመት ጨርሷል። በዚህ ሂደት ውስጥ በጣም የተሟላ አገልግሎት ነው የሚሰጠው። የተሟላ ማቴሪያል ያለው ሆስፒታል ነው። እስከ ህዳር 9 ድረስ ለወረዳውና በአካባቢው ለሚገኘው ማህበረሰብ የተሟላ አገልግሎት በመስጠት ላይ እያለ ችግሩ ተከስቷል። ችግሩ ከተከሰተ ከ11 ቀን በኋላ አካባቢው ከህወሓት ኃይሎች ነጻ ሆኗል። ነገር ግን አብዛኛው ማህበረሰቡን ስናገለግልበት የነበረው የህክምና መሳሪያ በሙሉ ተወስዷል። ኦልሞስት የላቦራቶሪ ውስጥ የነበሩ ማሽኖች፣ የአልትራሳውንድ ማሽኖች፣ የአነስቴዣ ኦፕሬሽን ክፍል የሚያገለግሉ አጠቃላይ ማሽኖች፣ ኤክስሬ ማሽን የተወሰደው ተወስዶ ከጥቅም ውጭ ሆኗል። ፋርማሲ ክፍል ውስጥ ያሉ መድኃኒቶች በአብዛኛው ተወስደዋል። ያልተወሰዱትም ከጥቅም ውጭ በአካል ቢታይ እውነት ለመናገር በሚያሳዝን መንገድ ተረጫጭተው ነው የሚገኙት።
የህሙማን ጤና መከታተያ ማሽኖች፣ የህጻናት ልዩ ማቆያ ክፍሎችና የቀዶ ህክምና መሳሪያዎች ጭምር መዘረፋቸውና እንዲወድሙ መደረጋቸው አገልግሎቱን መስጠት እንዳይችሉ እንዳስገደዳቸው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል።
ሆስፒታላችን ውስጥ ከአሁን በፊት ህብረተሰቡን ስናገለግልባቸው የነበሩ አጠቃላይ ማሽኖች በጣም በርካታ ናቸው። ሽንት ሞኒተር የምንለው ከ10 በላይ የነበረ ነው። በህጻናት ኢንቴንሲቭ ኬር ዩኒት ውስጥ አገልግሎት ይሰጡ የነበሩ በጣም በርካታ ማቴሪያሎች፣ በኦፕሬሽን ሩም ውስጥ አገልግሎት ይሰጡ የነበሩ ማቴሪያሎች በዚሁ ቡድን ሙሉ በሙሉ ተወስደዋል። ካልሆነም ደግሞ እዛው ላይ ከጥቅም ውጭ አገልግሎት እንዳይሰጡ የተደረጉበት ሁኔታ ነው ያለው። አሁን ላይ ቆመን ስናየው ሆስፒታላችን ከአሁን በፊት ይሰጠ የነበረ በሁሉም መስክ አገልግሎት በዚህ ችግር ምክንያት ተስተጓጉሎ ነው ያለው።
የዞኑ ጤና መምሪያ ኃላፊ በበኩላቸው ጉዳቱ በጣት የሚቆጠሩ ጤና ተቋማት ላይ ብቻ የተፈጸመ አይደለም፣ ይልቁንም የህወሓት ኃይሎች ገብተው በነበሩባቸው አካባቢዎች በሙሉ ተመሳሳይ ጥፋት ተፈጽሟል የሚል እምነት አለን ብለዋል።
ወደ 103 የሚደርሱ ጤና ተቋማቶች ጉዳት ደርሶባቸዋል። ይሄ በተመሳሳይ ደግሞ ወደ 9 ሆስፒታሎች አካባቢ ከፍተኛ የሆነ ጉዳት እንደደረሰ እንዲደርስባቸው ነው ያሰብን ያለ ነው። ለምንድን ነው ጠላት የተቆጣጠረባቸው አካባቢዎች ላይ አሁን ባየነው መሰረት እሱ በገባባቸው አካባቢዎች የሚገኙ ጤና ተቋማት እናቶችና ህጻናት እንዳይታከሙ፣ አቅመ ደካሞች እንዳይታከሙ፣ በአጠቃላይ የአማራ ህዝብ ታክሞ እንዳይደን ራሱን የራሱን ጤንነት እንዳይጠብቅ በሚያደርግ መልኩ ከፍተኛ ጉዳት የደረሰበት ሂደት ነው ያለው።
የህወሓት ኃይሎች ከአካባቢዎቹ የለቀቁት በቅርቡ መሆኑን ተከትሎ በጤና ተቋማቱ ላይ የደረሰው ጉዳት በዝርዝር እንደማይታወቅ አቶ አንተን አስረድተዋል። ይሁን እንጂ ይህን የሚያጣራ ቡድን መቋቋሙን ጠቁመዋል።
እያሰብን ያለነው ከክልሉ ጤና ጥበቃ ቢሮ አጋር አካላት እንደዚሁም ማህበረሰቡ ጋር በጋራ በመሆን የተቋማቶችን የጉዳት መጠን ለመለየት ጥረት እያደረግን ነው ያለነው። ረጅም ጊዜ ሊወስድ ይችላል ይሄ የተወሰኑ ሳምንታቶችን፣ ግን በተለቀቁት አካባቢዎች ይህንን የጉዳት መጠን ሊለይ የሚችል ቼክሊስት ተዘጋጅቷል። ቡድን ተቋቁሟል። በተለቀቁበት አካባቢዎች ከስር ከስር በጤና ተቋማት ላይ የደረሰው ጉዳት ምን ይመስላል የሚለውን አሰሳ አድርገን ለሚመለከተው አካል ለማህበረሰቡ፣ እንደዚሁም ለአጋርና ባለድርሻ አካላቶች እውቅና በመፍጠር ተቋማትን መልሶ ለማቋቋም ጥረት እናደርጋለን ብለን ይዘናል።
ያለውን አቅም በመጠቀም ጤና ተቋማቱ መሰረታዊ ተብሎ የተለዩ የጤና አገልግሎቶቹን እንዲሰጡ አቅጣጫ መቀመጡን ኃላፊው አመልክተዋል።
በተለቀቁበት አካባቢዎች መሰረታዊ የሆኑ የጤና አገልግሎቶችን ለመስጠት አቅደን እየሰራ ያለ ነው። ከነዛ ውስጥ አንዱ የመጀመሪያው የወሊድ አገልግሎት በጤና ተቋማት በቅርብ ጊዜው ቶሎ እንዲጀመር ለማድረግ ጥረት እያደረግን ያለ ነው። ሁለተኛው የድንገተኛ አገልግሎቶችን ለማህበረሰቡ እንዲሰጡ ለማድረግ ጥረት እየተደረገ ነው። በሶስተኛ ደረጃ በተለይ ተመላላሽ የምንላቸው ኤች አይ ቪ በሽተኞች፣ የቲቪ በሽተኞች፣ የስኳር በሽተኞች፣ ግፊት ያለባቸውን ማህበረሰብ ክፍሎች አገልግሎቱን እንዲጀምር ለማድረግ አስበን እየሰራን ያለበት ሂደት ነው ያለው።
መንግስት ደሴ፣ ኮምቦልቻ፣ ባቲና በርካታ ከተሞችን ከህወሓት ኃይሎች ነጻ እንዳወጣ መግለጹን ተከትሎ ነጻ ወደ ወጡት አካባቢዎች ሰዎች መመለስ መጀመራቸው እየተነገረ ነው። ዶክተር ደብረጽዮን ስቀል ግን ሰራዊታቸው ስልታዊ ማፈግፈግ አድርጓል ባይ ናቸው። ከተሞቹ በመንግስት ኃይል በቁጥጥር ስር መዋላቸውን ሮይተርስ ትናንት የዘገበ ሲሆን የህወሓት ቃል አቀባይ ጌታቸው ረዳ መንግስት አሳካሁት ስላለው ድል ያሉት ነገር እንደሌለ አስነብቧል። ሮይተርስ አክሎም ህወሓት ባለፈው ሳምንት በጦርነቱ ስትራቴጂካዊ ማሻሻያ እያደረግኩ ነው ማለቱን ጠቅሶ ለምንና እንዴት በሚሉት ጉዳይ ላይ ግን ዝርዝር መረጃ ከመስጠት መቆጠቡን አመልክተዋል። በደብረሲና ሸዋሮቢ፣ ከሚሴና መሰል ከተሞች ተቋርጠው የነበሩ የስልክና የመብራት አገልግሎቶችም እንደ አዲስ መጀመራቸው ተገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን አመሰግናለሁኝ ለዘገባው። ቀጥሎ ከኢትዮጵያ ውጭ ወደ ተጠናቀረ ዘገባ እንሸጋገራለን። ኮቪድ-19 ደቡብ አፍሪካን ክፉኛ አጎሳቅሏታል። ኦሚክሮን ደግሞ ያንን ህመሟን ይበልጥ እያበረታታው ነው። በደቡብ አፍሪካውያን መካከል በክትባት ላይ ቸልተኝነት እንደሚታይ እየተሰማ ነው። መዘናጋትም አለ። በዚህ ምክንያት የሃይማኖቶች መድረክ የሚባል ተቋም ምዕመናን እንዲከተቡ እየገፋፉ ናቸው። ከጆበርግ ማሪዝ ዲክለርክ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል።
በጆሃንስበርግ በሚገኘው ቢኤፒኤስ ስዋሚናራያን የሚባል የህንድ እምነት ቤተ መቅደስ ውስጥ የሚገኙ በጎ ፈቃደኞች ህዝቡ በመንግስት ወደ ተመዘገቡ የክትባት ጣቢያዎች በመሄድ የኮቪድ-19 ክትባት እንዲወስድ እያሳስቡ ነው። ከመስከረም ወር ወዲህ 3000 ሰዎችን ከትበዋል። አሁን ላይ ኦሚክሮን የተሰኘው አዲሱ ዝርያ የቀሰቀሰው ሌላ ዙር ወረርሽኝ ደቡብ አፍሪካ እያስተናገደች ትገኛለች። በርጁ ፓትል የመድኃኒት ቅመማ ባለሙያ በጎ ፈቃደኛ ናት።
ሰዎች ሊንቀሳቀሱና ክትባታቸውን በፍጥነት ሊወስዱ የሚችሉበት ምቹ የሆነ ስፍራ ለመፍጠር ፍላጎት ነበረን። ቢኤፒኤስ ባፕስ የተሰኘው በጎ አድራጊ ድርጅት ደግሞ አነስ ያለ ህብረተሰባዊ ተግባር አከናውኗል። ከተለያዩ መሰረቶችና የስራ አይነቶች የመጡ በጎ ፈቃደኞች እዚህ አሉ።
በሀገሩ ከሚገኙ ሀገራት በእጅጉ በኮቪድ ወረርሽኝ ጦስ የተደቆሰችው ሀገር ደቡብ አፍሪካ ናት። 3 ሚሊዮን ዜጎቿ በቫይረሱ ተይዘዋል። 90,000 ዜጎቿን በበሽታው ተነጥቃለች። የኮቪድ-19ን መስፋፋት ለመግታት የተቋቋመው የሃይማኖቶች ፎረም የተለያዩ እምነቶች ሀብቶቻቸው እንዲያዋጡና ተከታዮቻቸው ክትባቱን በተመለከተ ያለባቸውን መዘናጋት እንዲቀይሩ እንዲያስተምሩ አድርጓል። ሞዋላና ኢብራሂም የፎረሙ አባል ናቸው። መሳ ለመሳ የሚሄድ ወይንም የተናበበ እንቅስቃሴ አለ። በክትባት ጉዳይ የተዘናጉ ሰዎችን በተመለከተ አሁን ባሉት ሁኔታዎች አንስማማም። ስለሆነም ሁኔታውን በተመለከተ አሉታዊ አቋም ከመያዝ ግን መፍትሄ መፈለግ አለብን ያሉት ደቡብ አፍሪካ በአመቱ መጨረሻ 70% አዋቂ ዜጎቿ ቢያንስ አንድ ጊዜ ክትባት እንዲወስዱ አቅዳለች። እስካሁን 40% አዋቂዎቿ ብቻ አንደኛውን ዙር ክትባት ወስደዋል። መረጃዎች የሚያሳዩት ከወጣቶች መካከል የተከተቡት ጥቂት መሆናቸው ነው። ተማሪው ታይሊን ቤኮር ወደዚህ ክትባት ጣቢያ የመጣው ለቤቱ ቅርብ ስለሆነና እንደሌሎች የተጨናነቀ ባለመሆኑ እንደሆነ ይናገራል። መጥፋል ነበረም። ስፍራው ባዶ በመሆኑና ክትባቱም የማይጎዳ በመሆኑ ብዙ ሰዎች ሊከተቡ ሊፈጽሙት እንደሚገባ ይሰማኛል ነው ያለው። ተንታኞች ወጣቶች ላይ ትኩረት ማድረግ ቅድሚያ ሊሰጠው እንደሚገባ ይመክራሉ። ማሪያ ፍረም በጆሃንስበርግ ዩኒቨርሲቲ መምህርት ናቸው።
እነዚህ ቤተክርስቲያናት እና ሃይማኖታዊ ፎረም ውጤታማ መሆን ከፈለጉ ወጣቶች ላይ የሚያተኩሩበትና እንዲከተቡ የሚያበረታቱበትን መላ መፍጠር አለባቸው። ሰዎች 50 ራንድ ከፍለው ከመከተብና ቤተሰባቸውን ከመመገብ የትኛው ይሻላል በሚለው ዙሪያ የተሻለ ውሳኔ ላይ እንዲደርሱ ማበረታታት ያስፈልጋል።
ጸረ ኮቪድ-19 ግብረ ኃይሉ የሃይማኖቶች ፎረም ከምዕመናኑ መካከል ምን ያክሉ እንደተከተቡ እስካሁን መረጃ የለውም። ያም ቢሆን ግን ክትባቱን በአምልኮ ስፍራዎች መስጠት ጠቀሜታ እንዳለው ያምናል። ቢኤፒኤስ ሺሪ ስዋሚ ናሪያን የተሰኘው ቤተ እምነት 90% አባላቱ መከተባቸውን ይፋ አድርጓል።
አመሰግናለሁ ማሬትንና ሀብታሙን። የተከበራችሁ አድማጮች የዜናውና የትንታኔ መጽሔት ክፍለ ጊዜ ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ነው። በዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7 ሰዓት ከ31 ደቂቃ ከ32 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። የስርጭት ሞገዶቻችንን ጥቂት ላስታውሳችሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ለራዲዮ አድማጮቻችን፣ ለራዲዮ በቴሌቪዥን ተመልካቾቻችን ደግሞ ኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ታገኙናላችሁ። በማኅበራዊ መገናኛ በዌብሳይታችን ለምትከታተሉን ደግሞ ዌብሳይታችን amharic.voanews.com ነው። በማኅበራዊ መገናኛ ፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በዩቲዩብ በኢንስታግራም ታገኙናላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በየምሽቱ ከሁለት ሰዓት ጀምሮ ለሰላሳ ደቂቃ ያህል ወደ እናንተ የሚደርስ ጋቢና በሚል ርዕስ የሚዘጋጅ ወጣቶች ፕሮግራም አለ። እንድትከታተሉ እንድትሳተፉም እንጋብዛለን። ክቡራትና ክቡራን አድማጮች፣ የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሽያኑ ቤላንድራዴ፣ እንዲሁም የስቱዲዮ ምስልና ድምፅ ቅንብር ራብ ማክሊን እየሰራ ነው። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጇ ጽዮን ግርማ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ዝግጅታችን እስከ ምሽቱ 4 ይቀጥላል። አብራችሁን ሁኑ። ንግድና ምጣኔ ሀብት ተከታዩ ስርጭት ዝግጅት ነው። ኦሮ ፍሬሽ ይባላል ርዕሱ። የንግድና ምጣኔ ሀብት የመጀመሪያው ዘገባ አምራችና ሸማችን በቀጥታ የማገናኘት ሐሳብ ያለው የገበያ ሰንሰለት አዲስ አበባ ውስጥ ከተቋቋመ 6 ሳምንታትን ማስቆጠሩን የኦሮፍሬሽ ኃላፊዎች እየተናገሩ ነው። ሸማቾች ደግሞ አንዳንድ ቪኦኤ ያነጋገራቸው በገበያ ላይ የሚታየውን የዋጋ ንረት እያረጋጋ ለመሆኑ ፍንጭ እያየን ነው ይላሉ። ይህ ኦሮፍሬሽ የእርሻ ምርቶችን ጥራቱን በጠበቀ ሁኔታ አዘጋጅቶና አደራጅቶ ተፎካካሪ በሆነ ሁኔታ ለዓለም አቀፍ ገበያ የማቅረብ ሐሳብም እንዳለው የኦሮፍሬሽ ሥራ አስኪያጅ ዶክተር አደሬ አሰፋ ለቪኦኤ ተናግረዋል። ፀሐይ ዳምጠው አነጋግራቸዋለች። ሸማቾችን አናግራለች። ተከታዩን ለንግድና ምጣኔ ሀብት ፕሮግራም አዘጋጅታለች።
በአዲስ አበባ ከተማ በተለያዩ አካባቢዎች በሳምንት 2 ቅዳሜና እሁድ የተለያዩ የግብርና ምርቶችን ህብረተሰቡ በተመጣጣኝ ዋጋ ጥራቱን የጠበቀ ምርት እንዲያገኙ ታስቦ የተጀመረው የኦሮፍሬሽ ገበያ 6 ሳምንትን አስቆጥሯል። በኦሮሚያ ህብረት ስራ ማህበራት ማስፋፊያ ኤጀንሲ አስተባባሪነት በኦሮፍሬሽ አማካይነት ለህብረተሰቡ እየቀረበ ያለው የግብርና ምርት ሰው ሰራሽ የኑሮ ውድነትን ያስቀረ ነው ሲሉ ያነጋገርኳቸው ገበያተኞች ገልጸዋል። ወይዘሮ ቡዛየው ተስፋዬ ሳር ቤት አካባቢ ያለው የኦሮፍሬሽ ገበያ ውስጥ ነው ያገኘኋቸው።
እዚህ አካባቢ የማየው ነገር በጣም መልካም ነገር ነው፣ ጥሩ ነው። በተለይ ለበላተኞች አቅራቢያ ቦታ ነው። ገበያውም እንደማየው ደግሞ ከሌሎች ገበያ ጥሩ ሁኔታ ላይ ያለ ነው።
በኦሮፍሬሽ ገበያ በብዛት እየቀረበ ያለው ምርት አትክልትና ፍራፍሬ ሲሆን ሌሎችም የግብርና ውጤቶች ጭምር ይገኛሉ። አቶ በእምነት ታደሰ የአዲስ አበባ ከተማ ቄራ አካባቢ ነዋሪ ናቸው። ይህ ገበያ ከተጀመረ ወዲህ ብዙ እንግልት አስቀርቶልኛል፣ ነገር ግን አንዳንድ ምርቶች ቶሎ ቶሎ ያልቃሉ ሲሉ ገልጸዋል።
እኔ በጥቆማ ነው የመጣሁት ዛሬ ጥሩ ነው ምናምን ተብሎ፣ ግን ምንድን ነው ሁሉም ቢሟላ ጥሩ ነው። ለምን እዚህ ገዝተን ሌላ ቦታ እንዳንሄድ። አሁን ለምሳሌ ሽንኩርት፣ ድንች ምናምን የተወሰኑ ናቸው ያሉት። ሁሉም ሰላጣዎች ምናምን ሁሉም ቢኖር ሁሉም ሰው እዚህ ነው። ሰውም ብዙ ይኖራል። ገብተሻ ብዙ ሰው ብዙ የምትፈልጊው ነገር አንድ ቦታ ካለ አንድ ቦታ ገዝተሽ ጊዜ ይቆጥባል ማለት ነው። አሁን ግን እኛ እዚህ ያላገኘ ነው አለ ሌላ ቦታ ልንሄድ ነው ማለት ነው። ከዛ አንጻር ቢስተካከል ጥሩ ነው።
ወይዘሮ ትዝታ ወንድሙ በተለይ ለመንግስት ሰራተኞች አመቺ ቀንና በየአካባቢው እንዲሁም በተመጣጣኝ ዋጋ መገኘቱ ጠቃሚ ነው ሲሉ ስለ ገበያው ነግረውኛል።
ገበያውን ዛሬ ነው ያየሁትኝ። ያው ጥሩ ነው፣ ምንም ጥያቄ የለውም። ሰቡ አንደኛ በቅርበት ያገኛል፣ ሁለተኛ ደግሞ በተመጣጣኝ ዋጋም ያገኛል። ስለዚህ ቀጣይነት ካለው አይ ቲንክ የተሻለ ይሆናል ብዬ አስባለሁ። ሰቡ የኑሮ ውድነቱ ከአቅም በላይ ከመሆኑ ውጪ የትራንስፖርት መንገላታትም ስላለው ለማግኘት ይሄ ደግሞ በቅርብ አካባቢ ስለሚገኝ ጥሩ ነው። እኔ እዚህ አካባቢ ነዋሪም እንደሆንኩት ጥሩ ነው።
አቶ ተስፉ ሁጂ በምስራቅ ሸዋ መቄ ከተማ አካባቢ በሚገኘው የመልካ ሁጂ ህብረት ስራ ማህበር አባል ናቸው። ማህበራቸው በኦሮፍሬሽ ገበያ ላይ የአትክልትና ፍራፍሬ ምርቶችን እያቀረበ ይገኛል።
ማሳ ላይ ምርት አይበላሽብንም፣ በአግባቡ መሸጥ እንችላለን። እንደበሰለ ቶሎ መዚማ ምትን የመሸጥ እድል አለን። እዛ ነጋዴ ብናጣ ደላላ አልገዛችሁም ቢለን እዚያ መጥተን መሸጥ እንችላለን። በፊት የደላላ መጫወቻ ነው የምንሆነው። እዛ ደላላ አልገዛም ካል አልገዛም አለ ማሳ ላይ ነው የሚበላሸው። አሁን ግን ከማሳ ላይ ለቅመን ይዘን መጥተን እዚህ መሸጥ እንችላለን ማለት ነው።
በማህበሩም ተደራጅቶ እያመረቱ ያሉ ወጣቶች መልካም እድል እንደተፈጠረላቸውም አክለው ተናግረዋል። አቶ ተስፉ
አብዛኛው ተመራቂ ተማሪዎች አሉ፣ አንድ ሶስት ተመራቂ ተማሪዎች አሉ ስራው የተቀመጡ። የተወሰኑት ደግሞ በአትክልት ሻ ላይ ሆነው በቂ ገቢ አላገኙ። ማሳችን የተበታተነ ነበር፣ በአንድ ላይ ሰብስበን ነው ማሳውን የክላስተር የሚባል አሰራር በእርሻ ግብርና ይዘረጋልናል። በሱ አሰራር ነው በአንድ ላይ ማሳችንን አድርገን በብረት 10 ሄክታር በአንድ ቦታ አድርገን መስራት የጀመርነው ማለት ነው።
ኦሮፍሬሽ ጥራቱን የጠበቀ በተመጣጣኝ ዋጋ የግብርና ምርቶችን ቀጥታ ከአምራች ወደ ሸማች ማድረስ ዓላማ አድርጎ ወደ ስራ የገባ ነው ሲሉ የኦሮፍሬሽ ስራ አስኪያጅ ዶክተር አደሬ አሰፋ ለአሜሪካ ድምጽ ገልጸዋል።
ኦሮፍሬሽ የዛሬ አንድ ወር ከአንድ ሳምንት ጊዜ ሆኖታል እዚሁ አሁን ባለንበት ቦታ ላይ በክቡር ፕሬዚዳንታችን አቶ ሽመልስ አብዲሳ እንዲጀመር የተደረገው። ኦሮፍሬሽ ሲቋቋም ብዙ አላማዎችን ይዞ ነው የተነሳው። አንደኛውና ትልቁ አላማው የማህበረሰባችንን ህይወት መለወጥ ነው። ለምሳሌ ገበያ በማረጋጋት ብዙ ጊዜ እዚህ የአትክልትና ፍራፍሬ እንዲሁም ሌሎች የግብርና ምርቶች ላይ ሰው ሰራሽ የሆነ የዋጋ ንረት ይታያል። ይህንን ለመቅረፍ ትልቁ ሚና ይጫወታል ማለት ነው ኦሮፍሬሽ። ሌላው ደግሞ ይህንን የማህበረሰቡን ህይወት የማህበረሰቡን ኢኮኖሚ ማሳደግ የሚለው ነገር ላይ ስራዎች የስራ እድል ይፈጥራል።
በቀጣይነትም ኦሮፍሬሽ የገበያ ትስስሩን እስከ ዓለም አቀፍ ደረጃ ለማስፋት እቅድ አለው ሲሉ ነግረውኛል ዶክተር አደሬም። አሁን በአዲስ አበባ ከተማ በተለያዩ ቦታዎች የተጀመረውን የኑሮ ንረት ለመቅረፍ በሳምንት ሁለት ቀን በቋሚነት ምርቶችን የማቅረብ ተግባር በተለያዩ የኦሮሚያ ክልል ከተሞችም በተደራጀ ሁኔታ ወደ ስራ ለመግባት እየተሰራ ነው ሲሉ ኃላፊው ገልጸዋል።
ኦሮፍሬሽ ወደ ፋብሪካ ምርቶች የሚገባ ይሆናል። ይህን ሁሉ ሲያደርግ የሀገር ውስጥ ገበያን ብቻ አስበው አይደለም ማድረግ፣ ወደ ውጭም ይልካል፣ የውጭ ምንዛሬም ለሀገሪቷ ያመጣል ማለት ነው ኦሮፍሬሽ።
የኦሮፍሬሽ ገበያ በከተማዋ እንዳሉት ሌሎች መደበኛ ገበያዎች ሁሉ የደራ ገበያ ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። የዛሬ ንግድና ምጣኔ ሀብት ሌላም አጠር ያለ ዘገባ ይዟል። ወደዚያው እንሸጋገር አሁን። የኢትዮጵያ ገጽታ በአሁኑ ጊዜ በዓለም አቀፍ ደረጃ በተለይ እየተገለጸ ያለው በሰሜን አካባቢዋ ካለው የጸጥታ መደፍረስና አለመረጋጋት ጋር እየተያያዘ ነው። በዚህ ሁኔታ ውስጥ ግን የኢትዮጵያ መንግሥት በዓለም ዙሪያ ለሚገኙ ትውልደ ኢትዮጵያ ጥሪ አስተላልፏል። ገናንና ተከታይ በዓላትን ኢትዮጵያ መጥታችሁ አክብሩ የሚል ይህንን ጥሪ ተከትሎ የኢትዮጵያ አየር መንገድ ለአንድ ሚሊዮን ወደ አገር ቤት ዘመቻ ከትናንት ሰኞ ጀምሮ የ30 ከመቶ ቅናሽ ማድረጉን በቲኬት ዋጋ ላይ አስታውቋል። በሰሜን አሜሪካ የኢትዮጵያ አየር መንገድ ይቅርታ በሰሜን አሜሪካ የኢትዮጵያ አየር መንገድ ቢሮ ዳይሬክተር አቶ ንጉሱ ወርቁን ደረጀ ደስታ አነጋግሮ ተከታዩን ዘግቧል።
አቶ ንጉሱ እንደሚሉት ቅናሹና መንግስታዊ ጥሪ ከመታወጁ በፊት በርካታ ኢትዮጵያውያን ወደ አገራቸው ለመሄድ ትኬቶቻቸውን ገዝተዋል። ይህ በዚህ የታሳስ ወር የተለመደ ነው የሚሉት አቶ ንጉሱ ቅናሹ ያስፈልገበትን ምክንያት እንደሚከተለው ይገልጻሉ።
ዲሴምበር እንግዲህ ቀድሞ መንገደኞች ቡክ አድርገዋል። ብዙዎቹ ሲቶች ተሽጠዋል። ነገር ግን የገና በዓል በጃንዋሪ የሚውል ስለሆነ እንደዚሁም ደግሞ በጥምቀት በዓል አለ፣ ትልልቅ በዓላቶች አሉ። እንግዲህ እነዚህን ግምት ውስጥ በማስገባት በሙሉ ጃንዋሪ መንገደኞች እንዲሄዱ ምክንያቱም በረፍት ምክንያት በተለያየ ሁኔታ ለገና መሄድ ያልቻለ ወይ ለጥምቀት እንዲሄድ ወይም ከዛም አሳልፎ እንዲሄድ በአንድ ወር ሙሉን ሰፊ አድርገን እድል ሰጠናል። ሽያጩን ደግሞ ለ15 ቀን ከዛሬ ጀምሮ እንዲሆን አድርገን 30% ድረስ ቅናሽ አድርገናል። ይሄ ማለት እንግዲህ ዜጎች ያላቸውን ረፍት አመቻችተው ወደ ሀገራቸው እንዲሄዱ ለማድረግ ማለት ነው።
ይሁን እንጂ ከትናንቱ ቅናሽ በኋላ አየር መንገዱ ብዙ የስልክ ጥሪዎችን መቀበሉን የገለጹት አቶ ንጉሱ ውጤቱ ምን ያህል ሊሆን እንደሚችል ከ15 ቀን በኋላ እናያለን ብለዋል።
እንግዲህ ዛሬ ጀምሮ ነው በኦፊሻል ያደረግነው ማለት ነው። እና በዝርዝር ምን ያህል 30%ን ለመንገደኞቻችን የገለጽ ነው ጥሪዎች አይተናል። ከወትሮ የተለየ ጥሪዎች፣ ነገር ግን ይህንን በመጠበቅ ስለነበሩ ከነገ ጀምሮ ነው የሚሆነው እንግዲህ ምዝገባው። እሱን ቁጥር ለ15 ቀን ድረስ የዛን ቁጥር ደምረን በፌስቡካችን ወይም በተለያዩ ሁኔታዎች የምናሳውቀው ይሆናል። ግን መግለጽ የምንችለው ከፍተኛ የሆነ ፍላጎት በመደወል መረጃ በመጠየቅ ከፍተኛ መነሳሳት አይተናል። ቁጥሩን ደግሞ እንግዲህ ሜቢ ከ15 ቀን በኋላ ሴልሱ ሲጠናቀቅ እናሳውቃለን።
መንግስት 1 ሚሊዮን ትውልደ ኢትዮጵያውያን ወደ አገር ቤት እንዲመጡ ጥሪ አድርጓል። ለመሆኑ ያን ያህል ቁጥር የሚመጣ ቢሆን አየር መንገዱ ብዛት ያለውን መንገደኛ በአንድ ጊዜ የማስተናገድ አቅሙ ምን ያህል ነው የሚል ጥያቄ አነሳውላቸው።
እኛ እንግዲህ ያው ኮሜርሻል ኤርላይን እኛ አሁን በዚህ ጊዜ የምንጠብቀው ከፍተኛ ከቁጥሩ አንጻር በርካታ ኢትዮጵያኖች፣ ትውልደ ኢትዮጵያኖች ከፍተኛ የስልክ ጥሪ አይተናል። ይሄንን እንግዲህ ሰሞኑን ወደ ምዝገባ ይለወጣል ብለን እንጠብቃለን። ፍላጎቱ ካለ አቅርቦቱን እናስተካክላለን። ለምሳሌ የአውሮፕላኖቻችን ባለ 250 የሚወስዱ አሉ፣ 300 የሚወስዱ መንገደኞች አሉ። 300 መንገደኛ የሚወስድ አውሮፕላን አለን፣ 400 የሚወስድ መንገደኛ አለን። በመጀመሪያ የምናደርገው የመንገደኞቹ ቁጥር ለምሳሌ 200 ከሆነ 300 መሆን ይችላል፣ ቡክ ያደርጋሉ። 400 ቢሆን ትልቁ አውሮፕላናችንን እንዲበር እናደርገዋል። ግን ከዛም በላይ ለምሳሌ ከዛ በላይ ከፍተኛ ያለ መንገደኛ ከተመዘገበ ደግሞ ፓራሌል ፍላይት የምንለው ሁለት አይሮፕላኖች በአንድ የሚመጡበትን ማዘጋጀት እንችላለን። ለሁሉም ነገር ምዝገባው የተመዘገበው መንገደኛ ካለ አይሮፕላኖቻችንን በዛው መጠን ስኬጁል እናደርጋቸዋለን። አሁን እየሆነ ያለው ምንድን ነው? ያለ ስኬጁሎች አሉ፣ በረራዎች አሉ። በዛ መንገደኛ ይመዘገባል። የተመዘገበውን የመንገደኛ ቁጥር እያየን የአይሮፕላኖቹን አቅም ትልቅ እናደርገዋለን ማለት ነው። ይሄ በሂደት በየቀኑ ነው የምናየው። ለምሳሌ ዛሬ ስንት ሰው አለ፣ ነገ ስንት ሰው ተመዝግበዋል እያል የአይሮፕላኖቹን ትልቅ አይሮፕላኖች እየመደብ እንሄዳለን። ከዛም የማይቻል ከሆነ ደግሞ ፓራሌል ፍላይቶች ሌላ ተጨማሪ ሁለት በረራዎች ማድረግ እናደርጋለን። መንገደኞቹ ያለውን እድል ተጠቅመው እንዲመዘገቡ ነው የማሳስበው።
በዚህ አጋጣሚ በሰሜን ኢትዮጵያ ባለው አለመረጋጋትና ወቅታዊ ሁኔታ የተነሳ አንዳንድ አገሮች ዜጎቻቸው ከኢትዮጵያ በአስቸኳይ እንዲወጡ እያዘዙና እየመከሩ ነው። ኢትዮጵያ ደግሞ በውጭ ያሉ ትውልደ ኢትዮጵያውያን ወደ አገር ቤት እየጠራች ነው። ለመሆኑ በሰሜን ኢትዮጵያ ያለው ግጭትና አለመረጋጋት በአየር መንገዱ አገልግሎት ላይ በቀጥታም ሆነ በተዘዋዋሪ ያስከተለው ተጽዕኖ ምንድን ነው?
ዓለም አቀፍ በረራዎች ላይ ምንም ተጽዕኖ የለውም ማለት ይቻላል። ምክንያቱም እንደሚታወቀው ብዙ መንገደኞቻችን ኮቪድ በፊትም አሁንም በቅርብ ጊዜም ለሚሆነው ሁኔታ እስከ 65% የኛ መንገደኞች ትራንዚት ናቸው። በአዲስ አበባ በኩል አድርገው ወደ አፍሪካ ወደ ተለያዩ ከተሞች የሚሄዱ መንገደኞች ናቸው። ሶ በዚህ ረገድ ምንም ያየነው በቁጥር የሚገለጽ ምንም አይነት ተጽዕኖ የለውም። የቱሪስት በረራዎች እንግዲህ እንደሚታወቀው አንዳንድ በረ ወደ ሰሜን ለምሳሌ ወደ መቀሌ የሚሄዱ ፍላይቶች በረራዎች ኦፍኮርስ በዚህ ምክንያት አካሄዱ በዛ አካባቢ ከመደረክ በረራ መስተጓጎል ውጪ ለምሳሌ ወደ ምስራቅ ኢትዮጵያ ወደ ደቡብ ኢትዮጵያ የሚሄዱ በረራዎች በሙሉ ከዛ በዘለለ ግን በዓለም አቀፍ በረራዎቻችን ላይ ምንም አይነት የመንገደኛ ቁጥር የመቀነስ ምንም ነገር የታየ ነገር የለም።
ከዩናይትድ ስቴትስ ወደ ኢትዮጵያ ስለሚደረገው በረራ አቶ ንጉሱ ይህን ብለዋል።
ኮቪድ እንደገባ እንግዲህ ኦልሞስት የዛሬ 2 ዓመት አካባቢ ትንሽ መቀዛቀስ ታይቶ ነበር። ከዛ በኋላ ግን ላለፉት 1 ዓመት በላይ በተከታታይ በረራዎቻችን በየቀኑ እየተከናወኑ ናቸው። አሁን ለምሳሌ ከዲሲ በየቀኑ እየበረርን ነው። ከሺካጎም እንደዚሁ ወንበር ላይ ወደ 5 ፍላይቶች ምንበር ነበር። አሁን በዲሴምበር ጃንዋሪ በየቀኑ ነው ምንበረው። ኒውዮርክም እንደዚሁ በየቀኑ እየበረርን ነው። እንዲሁ ሁሉ ጊዜ ዲሴምበር የመንገደኛ ቁጥር የሚጨምርበት ወቅት ነው። ትምህርት ቤቶች አሜሪካ ሲዘጉ አንዳንድ ረፍቶችን ክሪስማስን ግምት ውስጥ በማስገባት ብዙ መንገደኞች ይሄዳሉ እና አሁን ለምሳሌ ቢታይ በአሁን ሰዓት የዲሴምበርችን በረራዎቻችን ሙሉ ሆነዋል።
የበረራዎች ብቻ ሳይሆን የመንገደኞች ሁኔታም ባለው ወቅታዊ ሁኔታ ያልቀነሰ መሆኑን አቶ ንጉሱ ያስረዳሉ።
አንዱ የኮቪድ ተጽዕኖ አለ። በሰሜን አካባቢ የሀገራችን ወቅታዊ ሁኔታ አለ። ሁለቱም አስገብተን ስናየው የመንገደኞቹ ቁጥር ትራንዚትም ሆነ ወደ አዲስ አበባ የሚሄደው መንገደኛ ወይም የተለያየ ክፍለ ሀገር የሚሄደው መንገደኛ ምንም የቀነሰ ቁጥር የለውም። እንግዲህ ቁጥሩን ነው የምናየው።
አንዳንድ ሀገሮች ዜጎቻቸው ኢትዮጵያን በአስቸኳይ ለቀው እንዲወጡ ሲመክሩ ይስተዋላል። በዚህ የተነሳ ኢትዮጵያን ለቀው የወጡ እናንተ በምትሰጡት የበረራ አገልግሎት የተንጸባረቀ ወይም ያስተዋላችሁት አለ የሚል ጥያቄ ተነስቶላቸዋል።
ብዙ ሰዎች ሁኔታውን ያገናዘቡ ይመስለኛል። እንደዛ አይነት መግለጫዎች አይተናልኛ። ግን አብዛኛው ሁኔታ የሚኖርበት የተወሰኑ መንገደኞች በመደናገጥ ይወጡ ኖራሉ አሉ። ነገር ግን በስታቲስቲክስ ደረጃ ለመግለጽ አይ ቲንክ ብዙ ሰዎች ኢትዮጵያኖችም ሆኑ ትውልደ ኢትዮጵያኖች ሆኑ የውጭ ሀገር ዜጎች መግለጫዎቹን በአንድ ጎን እያዩ በሌላ በኩል ደግሞ ወቅታዊ ሁኔታውን እየኖሩበት እያዩ ስለሆነ በቁጥር ደረጃ በሚገለጽ ሁኔታ ለምሳሌ አምና ከወጣው አምና በዲሴምበር ከኢትዮጵያ የወጣው ሰው መንገደኛ ዘንድሮ ወይ ካቻ አምና ጋር ሲወዳደር አሁንም በቁጥር የሚገለጽ ያን ያህል ይሄ ጨመረ ቀነሰ ብለን በስታቲስቲክስ ደረጃ ለመግለጽ የሚያሳየን መንገደኛ ከኢትዮጵያ አልወጣም። እንደዛ አያሳይም ቁጥሩ ማለት ነው። ከሌላው ወቅት ለምሳሌ ከአምና ዲሴምበር ወይ ከአቻ አምና ዲሴምበር ወይ ከዛሬ 2 ዓመት ዲሴምበር ከኢትዮጵያ የወጣው ወይም ኖቬምበር ቁጥር ሲታይ ምንም የተጋነነ የመንገደኛ ቁጥር ይወጣ ማለት ነው። ኢትዮጵያን ለቆ አይታይም።
በዩናይትድ ስቴትስ የኢትዮጵያ አየር መንገድ ዳይሬክተር አቶ ንጉሱ ወርቁን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን አመሰግናለሁ። እኔ ደግሞ ተከታዩ ዘገባችን ሌላ ዓለም አቀፍ ጉዳይን ይመለከታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የአፍሪካ ህብረት ሊቀመንበር ሙሳ ማህመድ ፋኪ ባለፈው ሳምንት አጋማሽ ላይ ኒውዮርክ ላይ ተገናኝተው ተጨዋውተው ነበረ። በበርካታ የአህጉሪቱና ዓለም አቀፍ ጉዳዮች ላይ ተነጋግረዋል። የኢትዮጵያንም ጉዳይ አንስተዋል። ግጭቱና የህዳሴ ግድብ ጉዳይ ካነሷቸው ነጥቦች መካከል ነበር። ኤደን ገረመው ተከታዩን ይዛለች።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ረቡዕ ዕለት በ5ኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ስብሰባ ላይ ተገኝተው በተለያዩ ጉዳዮች ላይ የተወያዩ ሲሆን በውይይታቸው ባነሷቸው አንኳር ጉዳዮች ዙሪያ ከጋዜጠኞች ጋር ቆይታ አድርገዋል። ሁለቱ ባለስልጣናት አፍሪካ ህብረትና የተባበሩት መንግስታት ድርጅት በ2060ና በ2030 የዘላቂ ልማት አጀንዳዎችና በሰብአዊ መብት ጉዳዮች የጋራ ማዕቀፍ ዙሪያ መወያየታቸውን አስታውቋል። በኢትዮጵያ ጉዳይ ላይ ጋዜጠኞች ጥያቄ ያነሱ ሲሆን በአሁን ሰዓት ኢትዮጵያ ውስጥ ያለውን ግጭት ለማስቆም በአፍሪካ ህብረት በኩል ስለሚደረገው ጥረት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ለቀረበላቸው ጥያቄ እንዲህ ሲሉ አስረድተዋል።
ያ ኖቨምበር 2020
ኢሊያ ዩስ
ኢትዮጵያን በተመለከተ እንደ አውሮፓውያን የዘመን አቆጣጠር በህዳር 2020 ዓመተ ምህረት በትግራይ ችግር ነበር። ካለፈው ዓመት ህዳር 9 አንስቶም የአፍሪካ ህብረት በጉዳዩ ላይ ስራ ጀምሮ ነበር። ድርጅቱ የኢትዮጵያ ሉዓላዊነት፣ አንድነትና ራስ ገዝነትን አረጋግጧል። በተመሳሳይ ደግሞ ይህን መሰል ችግሮች ሊፈቱ የሚችሉት ፖለቲካዊ በሆነ ውይይት እንደሆነ አቋም በመያዝ እስካሁን እንደጽናን እንገኛለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት የአፍሪካ ህብረት ጊዜያዊ ፕሬዝዳንት እንዲሁም ከአፍሪካ ህብረት ኮሚሽን ጋር በመሆን 3 የቀድሞ የአገር መሪዎችን በመምረጥ በሁለቱ አካላት መካከል እንዲያሸማግሉ ልዩ ልዑክ ልከን ነበር። ይህን መሰል ጥረቶችም መጀመሪያ ላይ የሚቻሉ አልነበሩም። የፌዴራል መንግስቱ ይሄ የሀገር ውስጥና የፍትህ ጉዳይ ነው ብሎ ያምን ነበር። እነኚህ ሰዎች የጦር ሰራዊቱን አባላት የገደሉና በጦር ሰራዊቱ ላይም ጥቃት የከፈቱ ነበሩ። ስለዚህም የመንግስት አቋም ያ ነበር። ከዚያ በኋላ ግን ችግሩ ወደ ለየለት ጦርነት በማምራት መባባስ ያዘ። ነሐሴ ወር ላይ እኔ ራሴ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦቦሳንጆን በአፍሪካ ተፋሰስ ሀገሮች በተለይም ደግሞ በኢትዮጵያ ላይ ትኩረት በማድረግ እንዲሰሩ ልዩ ልዑክ አድርጌ የመረጥኳቸው፣ እርሳቸውም በሁለቱም ወገኖች መካከል ዳግም ግንኙነት እንዲጀመር አድርገዋል። በአዲስ አበባ በጣሊያንና ትግራይ መካከል ተመላለሱ። እስካሁን ድረስም 3 ጊዜ ተመላልሰዋል። ሁለቱንም ወገኖች አዳምጠዋል። መንግስት ህወሓት ወደ ድንበሩ እንዲመለስ ይሻል። በተጨማሪም የጠቅላይ ሚኒስትር አብይ አህመድን መንግስታዊ ህጋዊነት እንዲቀበልና እውቅና እንዲሰጥ ይፈልጋል። በሌላ በኩል ህወሓቶች የሰብአዊ አቅርቦት እንዲሻሻል ይፈልጋሉ። የጉዞ ኮሪደሮች እንዲከፈቱ፣ የኤርትራ ኃይሎች ለቀው እንዲወጡና በክልሉ የህዝብ አገልግሎት አቅርቦቶች እንዲመለስም ይፈልጋሉ። በሰፊው ካነሳነው በሁለቱም ወገኖች በኩል እነኚህ ችግሮች ናቸው የሚነሱት። ከሁለቱም ጋር መነጋገራችንን ብንቀጥልም እንዳለመታደል ሆኖ ግን በተጨባጭ አሁን ያለው ጦርነቱ ቀጥሏል። በእርግጥ ሰሞኑን ግንባር ላይ ጦርነቱ እንደቀጠለና ብሎም መረጋጋት እየመጣ መሆኑን አይተናል። ነገር ግን ይህ ሁኔታ በጥልቅ ያሳስበናል። ከዚህ አኳያ ከተባበሩት መንግስታት ድርጅት ጋር አንድ ላይ ቆመናል። የሚያሳስበን ጉዳይ የተኩስ አቁም ነው። ይሄ በእርግጠኝነት መሆን አለበት።
በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አሁን ላይ ነገሮች እየተሻሻሉ መምጣታቸውን እንዲህ ሲሉ ገልጸዋል።
I have good news. I mean, 157 trucks arrived to Mekelle.
መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብአዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል፣ ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግስታት ድርጅት በረራዎቹን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ።
ከዚሁ ጋር ተያይዞ የመንግስታቱ ድርጅት ከሰሞኑ ተጨማሪ መረጃዎችን ያወጣ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 3.7 ሚሊዮን ሰዎች፣ በአማራ ክልል 500 ሺህ፣ በአፋር ክልል 5.2 ሚሊዮን የሚሆኑ ደግሞ በትግራይ ክልል ከፍተኛ የሆነ የምግብ ድጋፍ ይሻሉ ሲሉ አስታውቋል። ከነዚህ ውስጥም 400 ሺህ የሚሆኑት ከፍተኛ በሆነ ረሃብ ውስጥ እንደሚገኙም ገልጸዋል። ቃል አቀባዩ አያይዘውም ባለፈው ሳምንት 157 የሰብአዊ ድጋፍ አቅርቦትን የጫኑ መኪኖች መቀሌ መድረሳቸውን ዳግም ያስታወሱ ሲሆን፣ ነገር ግን ወደ ትግራይ ክልል ከባለፈው ነሐሴ ወር ጀምሮ የነዳጅ አቅርቦት አለመድረሱን በመግለጽ በአሁን ሰዓትም 8 የነዳጅ መኪኖች ከአፋር ክልል ለመውጣት ፍቃድ እየጠበቁ ነው ሲሉ ገልጸዋል። ከባለፈው ሳምንት ጀምሮም በሳምንት ሁለቴ ከአዲስ አበባ መቀሌ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ሰራተኞች የአየር ጉዞ መጀመሩንና ሰራተኞችን ማለዋወጥ እንዲሁም ለስራ ማስኬጃ የሚያገለግል ገደብ ያለው የጥሬ ገንዘብ መተላለፉንም አስታውቋል። በትግራይ የውሃና የንጽህና አገልግሎት ድጋፍ ለሚሹ 27 ሺህ ሰዎች እርዳታ መደረጉን፣ የጤና ድጋፍ ለሚሹ 23 ሺህ ሰዎች እንዲሁም ለ179 ሺህ ሰዎች ደግሞ የምግብ ድጋፍ መደረጉንም አስታውቋል። በተመሳሳይ በአማራና በአፋርም የሰብአዊ ድጋፍ መጨመሩንና በደሴ ለ35 ሺህ ሰዎች፣ በኮምቦልቻም ለ79 ሺህ የሀገር ውስጥ ተፈናቃዮች የምግብ ድጋፍ ደርሷል ሲሉ አስታውቋል። በአፋር ጋርም ለ86000 ሰዎች ተመሳሳይ እርዳታ መደረጉን ገልጸዋል። ከአፍሪካ የጸጥታ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የህዳሴው ግድብን ጉዳይንም ያነሱ ሲሆን የህብረቱ ሊቀመንበር ፕሬዝዳንት ቴክሸዴ ሰላማዊና ገንቢ የሆነ መፍትሄ ለመፈለግ የሚያደርጉትን ጥረት በማድነቅ አልፈዋል። ከጸጥታ ጋር ተያይዞም የማዕከላዊ አፍሪካ ያለው የጸጥታ ችግር፣ ሽብርተኝነትና የቻይና ጉዳይን በተመለከተ ያለው ችግር ምን ይመስላል በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ የአፍሪካ ቻይና ግንኙነት እንደ ችግር መታየት የለበትም ሲሉ አስረድተዋል።
Moi, je ne le prends pas comme défi. Les défis du continent sont connus.
Challenges faced by the country we're aware of. ይህን እናውቃለን። ከቻይና ጋር በትብብር በሚኒስትሮች ደረጃ በዳካር ሴኔጋል የቻይና የአፍሪካ ፎረም አለን። ለተለያዩ አይነት ጥምረቶች በተለይም ለምጣኔ ሀብታዊ ጥምረት ነጻ ይሆን አህጉር ነን። ለኛ ቁልፉ የሀገሪቱን ፍላጎት መጠበቁ ነው። ይህም በአህጉር ደረጃም ሆነ በአገር ደረጃ እየተከበረ ነው።
ሊቀመንበሩ በአህጉሪቱ የሽብርተኝነት ስጋት መኖሩን አንስተው ከሊቢያ እስከ ሞዛምቢክ በተለይም በሳህል አካባቢ ከፍተኛ የሆነ የሽብርተኝነት ስጋት አለ ያሉ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአፍሪካ ተልእኮ ጋር በመሆን ሽብርተኝነትን የመዋጋት ኃላፊነት እንዳለውም አሳስበዋል። ሁለቱ ባለስልጣናት በቀጣይ 6ኛው የአፍሪካ ህብረት የተባበሩት መንግስታት ስብሰባ በጋራ በሚደረስ ስምምነት በመጪው በጎርጎሮሳውያኑ 2022 እንደሚደረግ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን ለዘገባው። የተከበራችሁ አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ የዕለቱን መረጃዎች አጠር አጠር አድርጌ ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 47 ብር ከ98 ሳንቲም መመንዘሩን ዛሬ የኢትዮጵያ ብሔራዊ ባንክ አስታውቋል። በኤንቢኢ ባንክ ዶት ኮም ላይ 17 ምንዛሬዎችን የያዘ ዝርዝር ሰፍሯል። ማግኘት ትችላላችሁ። የዶላር የባንክ መግዣ ዋጋ ነው 47 ብር ከ98 ሳንቲም ቀደም ሲል የገለጽኩላችሁ። የመሸጫ ዋጋው 48 ብር ከ94 ሳንቲም ነው። ዩሮ መግዣው 54 ብር ከ30፣ የባንኩ መሸጫ ዋጋ 55 ብር ከ45 ሳንቲም ነው። የአዲስ አበባ ሙቀት ነገ ፀሐያማ ነው የምትሆነው። አዲስ አበባ ከፍተኛ ሙቀቷ 24 ዲግሪ ሴልሽየስ ይሆናል። ዝቅተኛው 6 ዲግሪ ሴልሽየስ እንደሚሆን ነው የአየር ሁኔታ ተንባዮች የተናገሩት። አብዛኛው የሀገሪቱ ክፍሎች አልፎ አልፎ ከሚታዩ የተቆራረጡ ደመናዎች በስተቀር ፀሐያማ እንደሚሆኑ ነው ትንባያዎቹ የሚናገሩት። አንዳንድ የዕለቱ ሁኔታዎች ዕለቱን በታሪክ ውስጥ መለስ ብለን እስቲ ደግሞ እናስታውስ። ልክ የዛሬ 137 ዓመት ዛሬ ዋሽንግተን ዲሲ ላይ ቆሞ የምታዩት የዋሽንግተን ምልክት ዋሽንግተን ሐውልት ተሰርቶ ተጠናቀቀ። ይህንን ጫፉ ላይ የምታዩት የመጨረሻዋ ፒራሚድ ቅርጽ የተቀመጠችው ልክ በ 2000 ይቅርታ በ1884 ዓመተ ምህረት ነበረ። ዲሴምበር 6 ኮንግረሱ ለጆርጅ ዋሽንግተን ለመጀመሪያው ፕሬዚደንት ለሀገሪቱ የአብዮታዊ ጦርነት ጀነራል ማስታወሻ መታሰቢያ እንዲቆም የወሰነው ገና ዩናይትድ ስቴትስ ወጣት መንግስት በነበረችበት ጊዜ ነበር። በ1783 ዓመተ ምህረት ማለት ነው። ወደ ሌላ የዕለቱ ደግሞ ታሪክ ልውሰዳችሁ። በኪሳችን ውስጥ ተቀምጣ የምናያት ወይም ከኪሳችን ቆፍረን የምናገኛት መቅረጫ ከተሰራች ዛሬ ልክ 124 ዓመት ሆናት። የአሜሪካው ፈጣሪ ጆን ሊ ላቭ ነበረ መቅረጫዋን ሰርቶ ኪሳችን ውስጥ ያስቀመጠልን። እናመሰግናለን ጆን ሊ ላቭ። ከዚያ በተረፈ እንደው ለጠቅላላ ዕውቀታችን ስለ ብርሃን ፍጥነት ብዙ ጊዜ ሲነገር እንሰማለን። ስለ ብርሃን ፍጥነት ጥቂት እንነጋገር። ዛሬ የሰው ልጅ ባለው ቴክኖሎጂ የብርሃን ፍጥነት በአማካይ ወደ 10 ኪሎ ሜትር ይሄዳል። ብርሃን ግን በሰከንድ ውስጥ 300 ሺህ ኪሎ ሜትር ነው የሚፈነጠረው። ክቡራትና ክቡራን አድማጮች፣ የምሽቱ ስርጭታችን በዚሁ ተጠናቀቀ። በፕሮዲውሰሩ ኤልያስ አስማረ፣ በዋና ዘጋጇ ጽዮን ግርማ፣ በመላ የስቱዲዮ ቴክኒሻኖችና ባልደረቦቻችን ስም የምሰናበታችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።